ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
ግሪን ክላይሜት ፈንድ በመባል የሚታወቀውና ታዳጊ ሀገሮች በአየር ጠባይ መዛባት ምክንያት የሚመጣውን ችግር ለመቀነስ እንዲችሉና አዳዲስ ዘዴዎችን እንዲላመዱ ለመርዳት የተመሰረተው ተቋም በኢትዮጵያ የገባውን ድርቅ ለመርዳት የእርዳታ ድርጅቶች የጠየቁትን የ100 ሚሊዮን ዶላር የእርዳታ ጥያቄ ውድቅ ማድረጉ ታወቀ። ደቡብ ኮሪያ ላይ የተሰየመው የተቋሙ ቦርድ አባላት ለ8 ፕሮጀክቶች 755 ሚሊዮን ዶላር ሰጠቁ። ለኢትዮጵያ የተጠየቀውን የ100 ሚሊዮን ዶላር እርዳታ ሳይቀበሉት ቀርተዋል። ተቋሙ ገንዘብ የሚሰጠው በአየር ጠባይ መዛባት ምክንያት ለሚደርሱ ጉዳቶችና የአየር ጠባይን የሚቀንሱ ፕሮጀክቶችን ለማቋቋም እንጂ ለታዳጊ ሀገሮች የኢኮኖሚ እድገት አይደለም ብሏል። በተያያዘ ዜና የጀርመን የኢኮኖሚ እድገት ሚኒስትር በኦጋዴን አካባቢ ያለውን ድርቅ ዞረው ከተመለከቱ በኋላ መንግስታቸው የሚሰጠውን እርዳታ ከ100 ወደ 300 ሚሊዮን ዩሮ ያሳደገው መሆኑን ተናግረዋል። ሐሙስ መጋቢት 28 ቀን የወያኔ ፍርድ ቤት ናትናኤል ፈለቀና አጥናፍ ብርሃን የተባሉትን የዞን 9 ጦማሪያን አመጽን ለማነሳሳት ሞክራቸዋል በሚል ወንጀል ክስ እንዲመሰረትባቸው ያስተላለፈውን ውሳኔ የሰብአዊ መብት ተከራካሪ ተቋሞች፣ የጋዜጠኞችን መብት ለማስከበር የተመሰረተው ተቋምና የተለያዩ የህብረተሰብ ክፍሎች የተቃወሙት መሆናቸው ታወቀ። እነዚህ የተለያዩ ክፍሎች የተቃውሞ ሐሳብን ሆነ ትችትን በጽሑፍም ሆነ በንግግር ማሰራጨት በወያኔው ህገ መንግስት እንኳን የተደነገገ መብት በመሆኑ ፍርድ ቤቱ የወሰነው ውሳኔ መሰረት የለውም ካሉ በኋላ ክሱ በአስቸኳይ እንዲነሳ ጠይቀዋል። አርብ መጋቢት 29 ቀን የወያኔው ጭምብል ድርጅት የኢህአዴግ ምክር ቤት ስብሰባ አካሂዷል። ስብሰባው ያለፉትን 6 ወራት የታድሶ እንቅስቃሴ ይገመግማል ቢባልም በቡድን ውስጥ ስር እየሰደደ የመጣውን ልዩነት ይበልጥ ያሰፋል የሚል ስጋት መኖሩን አባሎችና ደጋፊዎቹ ከሚሰጡት አስተያየት ለማወቅ ተችሏል። በሙስናና በመልካም አስተዳደር ስም ከ50 በላይ የሆኑ አባሎች ካላፊነታቸው መነሳታቸውና መባረራቸው ቅሬታ ማሳደሩም የሚታወቅ ነው። ኢህአዴግ ባለፉት ጥቂት ወራት የሁለተኛ ደረጃ ትምህርት ቤት ተማሪዎችን በገፍ ለመመልመል ያደረገው ጥረት ያልተሳካ መሆኑን እየተነገረ ነው።
በተለያዩ የደቡብ አፍሪካ ከተሞች ሀገሪቱ ፕሬዝዳንት ከስልጣን እንዲነሱ በመጠየቅ ሰልፎች ተካሂደዋል። በጆሃንስበርግ፣ ኬፕ ታውን፣ በደርባን እና እንዲሁም በዋና ከተማው ፕሪቶሪያ የተካሄዱት የተቃውሞ ሰልፎች ጎላ ያሉ ሲሆኑ በሌሎች ከተሞችም ተመሳሳይ ሰልፎች መካሄዳቸው ታውቋል። በጆሃንስበርግ ከፍተኛ ቁጥር ያለው የፖሊስ ኃይል እና የአፍሪካ ብሔራዊ ኮንግረስ የወጣት ክንፍ አባላት የፓርቲውን ጽህፈት ቤት ከጥቃት ሲከላከሉ ውለዋል። የደቡብ አፍሪካ መሪ የገንዘብ ሚኒስትሩን ከስልጣን በማንሳታቸው ከፍ ያለ ተቃውሞ እየገጠማቸው ሲሆን ከዚህ በፊት ከተቃዋሚ ፓርቲዎች ከደቡብ አፍሪካ የኮሙኒስት ፓርቲ እና ከሰራተኛው ማህበር ፌዴሬሽን ከስልጣናቸው እንዲነሱ ጥያቄዎች ቀርበዋል። ሐሙስ መጋቢት 28 ቀን በጋምቢያ በተደረገው የምክር ቤት ምርጫ ለረጅም ጊዜ በተቃዋሚነት ሲንቀሳቀስ የነበረው ዩናይትድ ዴሞክራቲክ ፓርቲ አሸናፊ መሆኑ ተገልጿል። ፓርቲው ከምክር ቤቱ 51 መቀመጫዎች ውስጥ 31 በማግኘት የበላይነቱን ያረጋገጠ ሲሆን ፕሬዝዳንት አዳማ ባሮ ለሚወስዱት እርምጃዎች የተለሳለሰ ሁኔታ ይፈጥራል ተብሎ ይገመታል። በሶማሊያ የሚንቀሳቀሰው አሸባሪው አልሽባብ ሶማሌ ሜሞ በሚባል ድረገጽ ላይ ባወጣው መግለጫ የሶማሊያ ፕሬዝዳንት በሐሙስ ዕለት በቡድኑ ላይ ያወጁትንና ለአልሽባብ አባላት ያቀረቡትን ጥሪ ውድቅ ያደረገው መሆኑን ታውቋል። ፕሬዝዳንቱ ጥሪውን የሚያቀርቡት የምዕራብ አገሮችን ለማስደሰት ነው እንጂ ምንም የሚያመጣው ውጤት የለም ብሏል። ከዚህ በፊት አልሽባብ ፕሬዝዳንቱን ሃይማኖቱን ጥሎ የሄደ ከሃዲ ነው በማለት የወነጀላቸው ሲሆን መንግስታቸው እስኪወገድ ድረስ ትግሉን የሚቀጥል መሆኑንም መግለጹ አይዘነጋም።
አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል። ¶¶
Gilin gala daratav galallu Etav galali eratav Gilin safu cetiratu Milkale kya udemiracetu Kawashi madu Kekun mitu Iblan jilinatu Galal galal Arattau galal Tu sabu 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 meshib Yeju birarat gibirallebin Yeju birarat gibirallebin Seyliji Demu digeme Galal galal arattav galal Tu beliv beliv fedme teramid Tidibil alqual odaji kazamad Tidibil alqual odaji kazamad Sijignav Digagi mebelew Farigrim Sengaw menibel Galabi siata Turu meniadirgi Urwari siata Attistus lesew jegnas kimeta Attistus lesew jegnas kimeta Sijignav Digagi mebelew Farigrim Demogalal Demogala Li Mahli mahli Akwartu hide Jignav Bifristur elemede Jignav Bifristur elemede Sijignav Digagi mebelew Farigrim Yayatuchi Semindaitefa Yabatuchi Semindaitefa Dama Ferse Semindaitefa Defregitemew Atikuretesfa Siliji Degarmeh belew Farigrim Sengaw menibel Sisakevtu Turu menibel Derekbiretu Gashaw menibel Ertekirbetu Sail gudde gudde Abbalebi Sijignav Digagi mebelew Farigrim Demogalale Demogalale Matu agankwal Belingaf ingaf Bate wagan kwane
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 አመተ ምህረት።
ክፍል 9
ምዕራፍ 15 የካምፕ ኑሮ። ጥር 7 ቀን ድሬሰሮችና የቆሰሉትን ሰዎች ጨምሮ ደጃዝማች አያሌው ወደ ሰጡን ዋሻዎች ቦታ ቀየር። ዋሻዎችም ከሳቸው ዋሻ አጠገብ ነበሩ። ጥሩ ቦታ ነው የተመረጠው። ብዙ ዛፎች ባሉበት ትልቅ ሜዳ መሃል በጎንና በጎኑ ቀጥ ያለ ገደል ያለበት ሸለቆ የሚጀምርበት ቦታ ነው። መውጫው ወደ ሸለቆው አቅጣጫ የሆኑ 18 ዋሻዎች በተርታ ይገኙበታል። የዋሻዎቹ ጣራ ከእሳተ ገሞራ የወጣ ፍም በሶስት እስከ አራት ሜትር ውፍረት ደርቆ የተጋገረበት ነው። የአብዛኛዎቹ ዋሻዎች መግቢያዎች በትላልቅ ዛፎች የተሸፈኑ ናቸው። ስለዚህ ከላይ ከአየር ላይ መታየት አይችሉም። ከማንኛውም የአየር ጥቃት መከለል እንችላለን። ቦምቦቹ ወደ ሜዳው ላይ አለዚያም ሸለቆ ውስጥ ነው የሚወድቁት። በሁለቱም ቦታ ቢወድቁ እኛ ላይ ጉዳት አያደርሱም። ከዋሻዎቹ ትልቅ ስፋት ያለው ለደጃች አያሌው ምግብ አዳራሽና እንግዳ መቀበያ ሆኗል። ስፋቱም 32 ሜትር ርዝመት፣ የጎን ስፋት 8 ሜትርና ከፍታው ደግሞ 6 ሜትር ነበር። ከዚህ ቀጥሎ ስፋት ያለው ደግሞ ሆስፒታሉ ነው። ያም 30 በሽተኞች የሚያስተኛ ሆኖ ለክሊኒክ ስራ ቦታ ነበረው። እነዚህ ወሻዎች በአንድ በኩል ግርግዳ ስላልነበራቸው የግማሽ ሜትር ከፍታ ያለው ግንብ በድንጋይ ተሰርቶ ላዩ ላይ አሸዋ የተሞላበት ከረጢት እንዲደረደርበት ተደረገ። የኔ መኖሪያ የነበረው ለአልጋ መኝታ የሚሆን የተፈጥሮ ኪስ ቢጤ የነበረው ክፍሉንም በዕቃ መያዣ ሳጥኖች ከተሰራ ሶፋ ዕቃ መደርደሪያና ጠረጴዛ በማስገባት አደራጀሁት። 26 ካሬ ሜትር ስፋት ያለው ደጃች አያሌው የሰጡኝ የፋርስ ስጋጃ ወለሉን በአብዛኛው ሸፍኖታል። በየቀኑ ጠዋት የኔ ሰራተኛ አዲስ አበቦች እየቀጠፈ በጠርሙስ አድርጎ ጠረጴዛው ላይ ያስቀምጣል። ይህን ደግሞ ራሱ አስቦ ነበር የሚያደርገውና አስተጓጉሎም አያውቅም። በዚህ ቦታ ለሁለት ወራት ያሳለፍኩት ጊዜ በጣም ደስተኛ የነበርኩበትና በጦርነቱ ጊዜ የሚበቃ እረፍት ያገኘሁበት ነው። የነበረው ስራም አጣዳፊ ወይም አደገኛ አልነበረም። በየቀኑ ከጧቱ 4 ሰዓት ላይ አዲስ በቦምብ የቆሰሉ ሰዎች ይመጣሉ። ይህ ግን የእስራኤል አንዱ ክፍል ነበር። ከደጃች አያሌው ጋር ጠንከር ያለ ወዳጅነት ነው የነበረኝ። ደጃዝማቹ ለኔ የጎደለብኝ እንጂ የተሟላልኝ እንዳልሆነ አድርገው ነው የሚያስቡት። ከዋሻዬ ጋር በጣም ተላመድኩ። ጥሩ ምግብ ይመጣልን ነበር። ጤንነቴም እንደዚያን ጊዜ ተስማምቶት አያውቅም። ለብዙ ዓመታት ያሰቃየኝ የነበረው ወባ ለቆኛል። አንድ የሚያሳስበኝ ነገር ቢኖር ከቤተሰቦቼ ምንም አይነት ወሬ አለመስማቴ ነው። በሐሳቤ የሚመጣው የባለቤቴና ልጆቼ የወላጆቼና ቤተሰቦቼ ናፍቆት ነው። ነገር ግን ምንም የሚደረግ ነገር አልነበረም። አውቄ የገባሁበት ነገር ስለሆነ መቻል ነበረብኝ። በዚህ ጊዜ የነበረው በጠቅላላው ጦር ውስጥ የሚታየው ወደር የሌለው ግዴለሽነት ደግሞ እኔንም ይነካኛል። ከውጭ የምንሰማው ትንሽም ወሬ ቢሆን ጥሩ ነበር። ተስፋ የተጣለው ጣሊያኖቹ ላይ የተጣለው ማዕቀብ ስራው እንደሚሰራና ጣሊያኖችም መሳሳታቸውን አይተው ሰላም እንደሚፈጥሩ ነበር። ከአዲስ አበባ የሚላከው የውሸት ዘገባ መቀሌ በጦር ሚኒስትሩ እጅ ተመልሶ መያዙ ያለምንም ጥርጥር የተቃረበ ነገር ይመስላል። ጊዜው ረጅም ሆኖ አልታየኝም። ምክንያቱም የነበረኝን ትርፍ ጊዜ የምጠቀምበት ሌላ ሥራ አግኝቻለሁ። ባንክ ሠራተኛ ሆኛለሁ። ብዛት ያለው የወረቀት ገንዘብ ነበር። አብዛኛው የጣሊያን ሊሬ ነበር። ዋጋውም በቀን 2-3 ጊዜ ወደ ላይ ወደ ታች ይወርድ ነበር። ያም በየቀኑ በሚወራው ጣሊያኖች ላይ በተጣለው የኢኮኖሚ ማዕቀብ የተነሳ ነው። አዲስ ሰላይ መጥቶ በቅርቡ ሰላም ሊፈጠር ነው የሚል ከሆነ የሊሬው ዋጋ ወደ ላይ ይወጣል። የሚገርመው ነገር የጣሊያኖች ሊሬ የ1000 ብር ኖት በአንድ ጊዜ ይሸጥም ይገዛም ነበር። በመጀመሪያ 1000 ሊሬው 3 ማስትሬዛ ብር ነበር የሚያወጣው። በኋላ ግን ወደ 25 ከዛም ወደ 30 ከፍ እያለ መጣ። ብዙ ጊዜም ወደ አክሱም ለራሳቸው የሚበቃ ትርፍ በሚወስዱ በሰላዮችና በነጋዴዎች በኩል ተልኮ ወደ ማስትሬዛ ይቀየር ነበር። ሰዎቹ ከወረቀቱ ይልቅ የሚያቃጭለውን ማርትሬዛ ነው የሚፈልጉት። እያደገ የመጣው የሊሬ ዋጋ በእኔ አስተሳሰብ እየተባባሰ ከሚሄደው ከኢትዮጵያ ውድቀት ጋር የተያያዘ ነበር። ለኢትዮጵያውያን በገንዘብ የመጣ ነገር የራሳቸውን ዘመዶች አለማመን የተለመደ ነገር ነው። ከነሱ ይልቅ ነጭ ሰው ላይ ሙሉ እምነት ነበራቸው። ሌላ ሰው ገንዘባቸውን እንዳይሰርቀባቸው ሲፈሩ እኔን አደረ አጠባቂ ያደረጉኝ። ቆልፍ ያለው ሳጥን እንደ ካዝና ሆነ። በአብዛኛው ጊዜ እስከ 100 ወይም 150 ሺህ ሊሬ ድረስ ይይዝ ነበር። ሳጥኑ በየጊዜው ይቆለፋል ይከፈታል። ምክንያቱም ሁሉም ሰው ገንዘቡን ከመቅበር ይልቅ መነገድና ማትረፍ ይፈልግ ነበር። ከሁሉም አደገኛው ነጋዴ የኔው ሰራተኛ ነበር። የብዙ ወራት ደሞዙን አስቀድሞ ወስዶ ግን ወዲያውኑ ጨርሶታል። አንድ ቀን የአስር ብር ብድር ይጠይቅና ይወስዳል። በዚህ በተሰጠው ብር ይነግድበትና ከአንድ ወር ተኩል በኋላ የኮራ የአራት መቶ ብር ባለቤት ይሆናል። ይህ ንግድ ሥራ ረድቶታል። የንግድ ዕውቀቱ ወይም ችሎታው አሌ የማይባል ነገር ነው። ለጦሩ ታማኝ የባንክ ሰራተኛ ሆኜ መስራቱን በደስታ የማደርገው ነገር ነበር። አንዳንድ ጊዜ ግን ከማያቆመው የብርና ሊሬ ውይይት ውጭ በሌላ ነገር አእምሮዬን ብወጥረው እመኝ ነበር። መጽሐፍ ቅዱሴን ይዣለሁ፣ ግን የነበረኝ አንድ መጽሐፍ እሱ ብቻ ነበር። አንድ ቀን ማታ ምን እንደሆነ ያላወቅኩት ነገር ይሰማኝ ጀመር። ከውጭ የሚያምር የጨረቃ ብርሃን ስለነበር እንደ ሁል ጊዜም እንቅልፍ ነሳኝ። ከነ ልብሴ አልጋዬ ላይ ተጋደምኩ። ስለ ሁሉም ነገር አሰብኩ። ይቀረኝም ነገር አልነበረም። ከተወሰነ ጊዜ በኋላ ጭንቅላቴ ውስጥ የሚመላለስ ዜማ መኖሩን አወቅኩ። ከሮሊንግሪ የግራል ታሪክ ነበር። የስዊድን አገር ዜማ ነው። አሁን ምን እንደሆነ ስላወቅኩ እንደገናም የምወደው ሙዚቃ ስለሆነ ተነሳውና ግራማፎኑን ማጫወት ጀመርኩ። ነገር ግን ከጥቂት ጊዜ በኋላ የዚህ አይነት ሙዚቃ በቃኝ። በንዴትም ሶስቱን የሙዚቃ ሬከርዶች ግርግዳው ላይ ወረወርኳቸው። የኔ ሰራተኛ በድምፁ ነክቶ እንደ ጥያቄ ምልክት ተጣሞ ቆሟል። ጌታው በድንገተኛ እብደት ተለቅፎ ይሆን ብሎ ያሰበ ይመስላል። ሀብቱ፣ በገና ደርዳሪውን ጥራውና ይጫወትልኝ። በአምስት ደቂቃ ውስጥ በገና ደርዳሪው ከባለ 10 ክር በገናው ጋር ከተፍ አለ። ብዙ ነጮች አፍንጫቸውን ነፍተው ከአፍሪካ ተወላጆች ደስ የሚል ሙዚቃ ደግሞ አለ ወይ ብለው ያስባሉ። እንግዲህ ሙዚቃ የመንፈስና የህይወት መግለጫ ከሆነና እያንዳንዱ ሰው ደግሞ ከየትም አገር ይኖር ጥሩና ደስ የሚል ነገር በመንፈሱ ሊኖረው እንደሚችል አንድ ሰው ከተቀበለ ከሙዚቃ ላይ የኢትዮጵያን ሙዚቃ ጀምሮ የውበት ብልጭታ ሊኖር እንደሚችል መጠበቅ አለበት። የኢትዮጵያውያን በገና ደስ የሚል ነው። በተለይ አንድ ሰው ለስለስ ካለና ደስ ከሚለው ሙዚቃው ጋር አብሮ የሚሄድ ትክክለኛ የውስጥ ስሜት የሚኖረው ከሆነ። ከዚያ ሁሉ በፊት ግን አንድ ሰው ከሙዚቃው ጋር አብረው የሚወርዱትን ቃላቶች መረዳት መቻል አለበት። ይህም የሚሰማው ሙዚቃና የሚደረደረው ግጥም ያልተሰማው ወይም የሚጋጩ እንዳይመስል ነው። ኢትዮጵያውያን ሌሎች የራሳቸውን የሙዚቃ መሳሪያዎች ሲሰሙ ረፍተቢስ ወይም ቁንጥንጥ ናቸው። ነገር ግን በገና ሲሰሙ ትልቁም ሆነ ትንሹ በፈሪሃ ነው የሚያዳምጡት። አልፎ አልፎም በጉንጮቻቸው ላይ እንባ ይኮላል። በገና የሚደረደረው አልፎ አልፎ ያውም በማታ ነው። የሚጫወቱት ሰዎች ደግሞ ባለሙያተኞች ብቻ ናቸው። ያን ቀን ማታ ወዳጅ አስፋው እንደዚህ አርጎ ተጫውቶም አያውቅ፣ ወይስ እኔ ብቻ ነኝ እንደዛ ያሰብኩት? መጀመሪያ ከዳዊት መዝሙሮች አንዱን ተጫወተ። ቀጥሎም ስለ ፈጣሪ መሐሪነትና ጠባቂነት፣ ስላለፉ ጀግንነት ሥራዎች፣ አንዳንድ ጊዜ በዘመናቸው የተሳካላቸውን የጀግኖች ታሪክ ከመጽሐፍ ቅዱስ በመጥቀስ ሌሎች ተስፋ አስቆራጭና መድረሻ በሌለው ሁኔታ ትግላቸውን የቀጠሉትን በማውሳት ተጫወተ። አስፋው ሁሉም ነገር ኃላፊ መሆኑን በማስተዋስ ዜማውን ጨረሰ። ባባዳኘው ጊዜ አባቶቻችን ያላዩት ነገር ሆነ። ውሃ ወደ ዳገት ወጣ። ሽቦች ተናገሩ። ባቡርም ተነዳ። ምኒልክ ፈጣሪን መሰለ ወይ ብሎ ልቤ ዋለለ። ያም ሆኖ ምኒልክ ካለፉት ጋር አለፈ። ሁሉም ነገር ጊዜያዊና ኃላፊ ነውና። አንድ ቀን አንድ ከፍተኛ ባለስልጣን ከአዲስ አበባ መጣ። የተላከውም በንጉሱ ትዕዛዝ በጦር ሚኒስትሩ በኩል ነው። ሰውየው እንደሚለው በእንዳባጉና በተገኘው ድል አያሌውን እንኳን ደስ ያለህ ለማለት ነው የመጣው። በኋላ ሲጣራ ግን የመጣበት ጉዳይ የተወራው የድል ወሬ እውነት መሆኑን ለማጣራት ኃላፊነት ወስዶ ነው። ጠላት በታህሳስ 6 የተገኘውን የኢትዮጵያውያን ድል ክዷል። ስለዚህ በአዲስ አበባና በሌሎች ግንባሮች ደጃች አያሌው የላኩት የድል መልእክት ጥርጣሬ ውስጥ ወድቋል። ሳምንቱን ሙሉ ባለስልጣኑ የጦር ሜዳ ውጊያውን ሲያስስ ሰነበተ። ሜዳ ላይ ያልተነሱት አስከሬኖችን እየቆጠረ መዘገበ። ታንኮችንና ሞተራቸውንም መዘገበ። ከዚህ በተጨማሪ ሁለት ጆንያ ሙሉ ኮፍያዎች፣ ኮከቦች፣ ትከሻ ላይ የሚደረጉና ሌሎችም የወታደር ምልክቶች ከሞቱ ጣሊያን መኮንኖች ሰበሰበ። ይህ ባለስልጣን በሌሎች ግንባሮች ሁሉም ነገር በጥሩ ሁኔታ እየተካሄደ ነው በማለት እኛን ለማረጋጋት ሞከረ። እንደሱ አባባል ራስካሳ ጣሊያኖች ላይ ከፍተኛ ጉዳት አድርሰው አቢያዲንና ተምቤንን ለመያዝ እያመሩ ነው። ራስ ሙሉጌታም ቢሆን መቀሌን ለማጥቃትና መልሶ ለመያዝ አመቺ ሁኔታ እየጠበቁ ነው። ወታደሮች ብዙ የአየር ጥቃቶች ደርሶባቸዋል። ቢሆንም ወኔያቸው በጥሩ ሁኔታ ነው ያለው። የወታደሩ ስንቅም እያለቀ ነው። በአንዳንድ ቦታ ገበሬዎች በራባቸውና ስነ ስርዓት በጎደላቸው ወታደሮች እየተመዘበሩ ነው። የጦር ሚኒስትሩ ራስ ሙሉጌታና ራስ ካሳ ግን በጥሩ ሁኔታ ነው የነበሩት። የሚበቃ ምግብ ነበራቸው። የሚኖሩበት ጥሩ መጠለያ ዋሻ፣ ግርግዳው በከፈይ መጋረጃ ተሸፍኗል። በየቀኑም ሻምፓኝ ይጠጡ ነበር። በእኛ ግንባር ምስጋና ለደጃች አያሌው አርቆ ማሰብና ድርጅት ይሁንና ጦሩ ያስፈልጋቸው ነገሮች እጥረት አላጋጠመውም። ለአምስት ዓመታት እህል እየሰበሰቡ ተከዜ ወንዝ ጥግ ድረስ ከዝነዋል። ጦርነቱ እንደሚመጣም እርግጠኛ ነበሩ። የእሳቸው ጦር ከነዚህ የእህል ካዝናዎች በየሶስት ቀናት ሌላ ዙር ስንቅ ይታደለዋል። የእኛ ካምፕ ባለበት አካባቢ ያሉ ገበሬዎች ምንም አይነት ረብሻ እንደማይደርስባቸው ደጃዝማቹ ቃል ገብተውላቸዋል። አንድ ጊዜ ብቻ ሁለት ወታደሮች በጉልበት የገበሬ ቤት ውስጥ ገብተው የገበሬውን የቤት ዕቃ ወስደዋል። እነሱም ለፍርድ ቀርበው የሞት ፍርድ ተፈረደባቸው። ቄሱ ጣልቃ ገብተው የሞት ፍርዱ ወደ ግርፋት እንዲቀየር ተማጽነው አስቀይረውላቸዋል። አመሻሽ ላይ አጥፊዎቹ እንዲቀርቡ ተደረገ። እጃቸውም ታስሮ ነበር። የሰረቁት ዕቃም አንገታቸው ላይ እንዲንጠለጠል ተደረገ። ከዛም ከካምፕ ወደ ካምፕ እየዞሩ እንዲወሰዱ ተደረገ። አብሯቸው የሚሄደው ቀጪው ደግሞ በየአጋጣሚው ባለ በሌለ ኃይሉ ባለንጋ ይለመጥጣቸው ነበር። በእያንዳንዱ ግርፋት ደግሞ ሰርቅ ያለው እኔን ያየህ ተቀጣ እያሉ መጮህ ነበረባቸው። ደጃዝማች አስቀድመው የቄሱን ሽምግልና ገለል ለማድረግ ወስነዋል። ስለዚህ በቅጣቱ ላይ እያሉ በጎን መላክተኛ ልከው ቀጪውን የሌቦቹን ሕይወታቸውን እንዳያስተርፍ መክረውታል። ከአራት መቶ ግርፋት በኋላ አእምሯቸውን ሳቱ። አንደኛው ከጥቂት ደቂቃዎች በኋላ ሞተና ተወሰደ። ሌላኛው ሰው ግን የት እንደደረሰ አላወቅንም። ገበሬዎቹም በጣም ተደሰቱ። ደጃዝማች አያሌውን አሞገሱ። በሳቸው ወታደሮች እንደማይመዘበሩ እርግጠኛ ነበሩ። ነገር ግን ደስታቸው ለአጭር ጊዜ ነበር። የራስ ምሩ ሰራዊት ይዞት የመጣውን ስንቅ ጨርሷል። ደጃች አያሌው ደግሞ ከተከዜ ማዶ ካከማቹት እህል እንዲወስዱ ቢጋብዟቸውም ተከዜ ማዶ ሄደው እህል ለመውሰድ ሰንፈው ነበር። በዛ ፋንታ ከጉጃም የመጣው የራስ ምሩ ጦር የአካባቢውን ገበሬ ቤት መውረርና መመዝበር ጀመረ። ብዙ ጊዜ በገበሬውና በሰራዊቱ መሃል ውጊያ ተደርጎ ብዙ ሰዎች አለቁ። ገበሬዎቹ ግንባር ፈጥረው ንብረታቸውን ከንዳባጉና በወሰዷቸው ጠመንጃዎችና ቀላል የአውቶማቲክ መሳሪያዎች ለመከላከል ወስነዋል። 30 የሚሆኑ የራስ ምሩ ወታደሮች ከሞቱ በኋላ ገበሬዎቹ ሰላም አገኙ። ነገር ግን አንድ ሰው በዚህ በታየው ጉድለት ምክንያት የጎጃም ሰዎች ላይ መፍረድም የለበትም። ከረጅም ጊዜ መበዘን በኋላ ለጦርነት በነበራቸው ጉጉት ምክንያት ጦርነት ለመጫር ሰበብ ነበር የሚፈልጉት። አንድ የራስ እምሩ ፊታውራሪ ከ3000 ሰዎች ጋር ሆኖ እስከ አክሱም ድረስ ቢጓዝም ተቃዋሚ ወይም ጠላት አላጋጠመውም። ጣሊያኖቹ ለሶስት ቀናት ሙሉ ባደረጉት ጆሮ በሚያደነቁር የመድፍ ድብደባ ስለረኩ ከአክሱም ወጣ አላሉም። ስለ ራስ እምሩ የጦር ሚኒስትርና ተወካያቸው ስለነበረው የ22 ዓመት ወጣት ዮሐንስ ሳልናገር ማለፍ አልችልም። ወጣቱ ባንድ እንግሊዛዊ በባሪያ ንግድ አለበት ተብሎ ተከሶ ለሶስት ዓመት አዲስ አበባ ከታሰረ በኋላ ሲፈታ የራስ እምሩን ጦር የተቀላቀለ ነው። ሁለት ጊዜ ከደጃች አያሌው ጋራ ስለ ጦርነቱ እግድ ለመወያየት ተልኮ ቢመጣም በመጣ ቁጥር ደጃዝማች አያሌው ስለ ኢትዮጵያ በጣም ወሳኝ ጉዳዮች ልምድ ከሌለው ወሮ በላ ወጣት ጋር መወያየት ደስተኛ ስላልነበሩ ቤት ነስተውት ከካምፑ ይባረር ነበር። በየካቲት ወር መጀመሪያ ላይ ዮሐንስ በድሮው በኤርትራ ድንበር ከመረብ ወንዝ አጠገብ ራማ በተባለ ቦታ ስለሰፈሩ የጣሊያን መንገድ ሰሪዎች ቡድን ወሬ ይሰማል። ጣሊያኖቹ ራማ ከጦርነቱ ቦታ 50 ኪሎ ሜትር ርቀት ወደኋላ ስለሆነ የሚያሰጋ ነገር የለም ብለው ይጠብቋቸው የነበሩትን 1000 ወታደሮች ወደ ሌላ ቦታ ወስደዋቸዋል። አንድ ቀን ከሰዓት በኋላ ዮሐንስ 300 ስርዓት አልባ የሆኑ ወታደሮች ይዞ ራማ ላይ ጥቃት ለማድረስ መንገድ ይጀምራል። ዙሪያ ጠመዝ መንገድ ስለወሰደ ርቀቱ ወደ 70 ኪሎ ሜትር ተራዝሞ ከሌሊቱ 10 ሰዓት ሲሆን ከቦታው ይደርሳል። 500 የሚሆኑ ሰራተኞች ጠባቂ ሳያቆሙ ካምፕ ውስጥ ተኝተው ነበር። የሚጮሁት ኢትዮጵያውያን በየድንኳኑ እየገቡ በጥይት የደረሱበትንም በጎራዴ ይቆርጣሉ። አብዛኛዎቹ ለመነሳት ጊዜ ሳይኖራቸው የተኙበት ላይ ነው የተገደሉት። ኢንጂነሩ ብቻ ነበር የታጠቀው። እሱም ሚስቱንና ልጆቹን ለመከላከል አጥብቆ ያንበሳ ያህል ተዋጋ። 3 ጥይት ሲቀረው ምንም ተስፋ ያለው ነገር አለመሆኑን ሲያውቅ መጀመሪያ ልጁን ከዚያ ሚስቱን ተኩሶ ከገደለ በኋላ በ3ኛው ጥይት ራሱን ገደለ። የአገሩ ተወላጅ የሆነችው ሰራተኛው ደግሞ አልቀረላትም፣ በጎራዴ ተገደለች። 80 የጣሊያን ሰራተኞች ተገድለዋል። የቀሩት ከተማረኩት 4 በስተቀር በሙሉ በየጫካው ሸሽተው አምልጠዋል። አጥቂዎቹ ጉዳት ሳይደርስባቸው ከውጊያው አልተመለሱም። ዲማሚት ያለበት ሳጥን ፈንድቶ ብዙ ሰዎች ሞተዋል። በኋላ ደግሞ ካምፑ ሲዘረፍ እርስ በርስ እየተጣሉ ተታኩሰዋል። የቀሩት 95 የሚሆኑት የተረፉት ወታደሮች የሞቱትን ወንዶች እየሰለቡ ሁለቱን የተገደሉ ሴቶች ጡቶች ቆርጠዋል። የራስምሩ የጦር ሚኒስትር ዮሐንስ በዚህ አሰቃቂ የሚያሳፍር ድርጊት ያገኘው ነገር አልነበረም። ሁሉም በተፈጸመው ድርጊት ደስተኛ አልነበረም። በተጨማሪም በእኛ ወገን በኩል በዚያን ጊዜ የተፈጸመው መስለብ ለመጀመሪያም ለመጨረሻም ጊዜ እንዲሆን ሆነ። ምዕራፍ 16 የነጋሽ ስማቸውን መመለስ። የደጃዝማች አያሌው ወታደሮች በምግብ በኩል እጥረት እንዳልነበራቸው ገልጫለሁ። በልብስ ሲመጣ ግን ከጥር ወር ጀምሮ ሁኔታቸው በጣም የሚያሳዝን ነበር። ብዙዎቹ እራፊ ብቻ ነበር የለበሱት። ደጃዝማች እያንዳንዳቸው 27 ሜትር ርዝመት ያላቸው ከጥጥ የተሰሩ 2000 ጣቃ ጨርቅ ከሱዳን እንዲመጣ አዘው ነበር። ነገር ግን ምክንያቱ ባልታወቀ ሁኔታ ጨርቁ አልመጣም። ካክሱም በሹልክታ የሚመጣው ልብስ ደግሞ ዋጋው በጣም ውድ ስለነበር ተራው ሰው አንድ መለወጫ ልብስ እንኳን ለመግዛት አቅም አልነበረውም። ውሃ እንደ ልብ እያለ ወታደሮቹ ያላቸውን ልብስ ማጠብ አልፈለጉም። ምክንያቱም በከፊል ጨርቁ ሲታጠብ ጭራሹኑ ስለሚበጣጠስ ሲሆን፣ ሌላው ምክንያት ደግሞ የአውሮፕላን ጥቃቱ ነው። የዚህ ውጤት ደግሞ ጊዜ ሳይፈጅ መታየት ጀመረ። የሰውነት ቅባል መራባት ጀመረ። ወታደሮቹ ሰውነታቸው እስኪግደማ ድረስ ማከክ ጀመሩ። እጃቸው የማይደርስበትን የሰውነታቸውን ክፍል ከግንድ ወይም ድንጋይ ላይ እየተጠጉ ያሹት ነበር። ይህም በየቦታው የሚታይ ድርጊት ነበር። ተባዩ እየረገፈ በየቦታው ይርመሰመስ ነበር። የኔ የግል ሰራተኛ በሚደነቅ ጉብዝና ያለኝ የሌለኝን ልብሶችን በውሃ አፍልቶ አጠባቸው። ግን ምን ጠቀመ? አዲስ የታጠቡትን ልብሶች ለአንድ ቀን ከለበስኩ በኋላ ሀብቱ ከልብሴ ላይ ቢያንስ ቢያንስ ደርዘን የሚሆኑ ተባዮችን ለቀምኩ ብሎ ይፎክራል። በእኛ በኩል የነበረን አማራጭ ከመጠን በላይ እንዳይራቡ ለማድረግ በየቀኑ መልቀም ነው። ለአንድ ቀን እንኳ ማሳለፍ አንችልም። ከአንድ ሰው ወደ ሌላ ሰው የመሻገር ችሎታቸው ወደር የለውም። ለጥቂት ጊዜ ተባዩ ካለበት ሰው ልብስ ጋር ከተነካካው ከሰውየው ልብስ ወደ እኔ ለመሻገር በቂ ጊዜ ያገኛሉ። በእነዚህ በሚሊዮን የሚቆጠሩ ተባዮች ምክንያት የተስቦ ወረርሽኝ ሊነሳ ይችላል ብዬ ሁልጊዜ እንደሰጋው ነበር። ያ ከሆነ ደግሞ የኛ ሰራዊት አለቀለት ማለት ነው። በሁለት ሳምንታት ውስጥ መዋጋት የማንችልበት ደረጃ እንደርስ ነበር። ምናልባትም እንዳለ እንደመሰስ ነበር። ታምር ግን ከዚህም ሆነ ከሌላ ወረርሽኝ ያመለጥ አንድ ሰው ብቻ የአሜባ ተቅማጥ ይዞት ተገኘ። እሱም ወደ ሌሎች እንዳያሻግር ተከልሎ እንዲቀመጥ ተደረገና ከሕክምና በኋላ ወደ ቤቱ እንዲመለስ ተደረገ። ከአይን በሽታዎችና አልፎ አልፎ ከሚከሰት የወባ በሽታዎች ወታደሮቹ ጤንነታቸው የተጠበቀ ነበር። ለዚህም ብዙ ምክንያቶች ነበሩ። የአየር ጠባዩ በብዛት ጊዜን ከቤት ወይም ከዋሻ ውጭ ማሳለፍ፣ በቂ ምግብ መኖር፣ የሚበቃ ቀዝቃዛ ወራጅ ውሃ በበቂ መጠን መኖርን ይጨምራል። በዛው ልክ ደግሞ የቁንጫ ችግር፣ ዝንቦችና እንደ ሙጀሌ አስቸግረውን ነበር። ሙጀሌ የሚያመጡት ተባዮች ባይን የማይታዩ ጥቃቅን ናቸው። ከደቡብ አሜሪካ ከ50 ዓመት በፊት ነው የመጡት። አሁን ግን በአፍሪካ ተስፋፍተዋል። ይህ ተባይ እንደ ቁንጫ የመሰለ ሲሆን ሴት ጾታ ያላት ተባይ በሰውነት ውስጥ ቦርቡራ ከገባች በኋላ እንቁላሏን ወደ መግቢያው አዙራ ነው የምትጥለው። ብዙ ጊዜ የአገሬው ሰዎች እግራቸው ላይ ነው የምትገባው። ኢትዮጵያውያን ተባዩን በመርፌ በማውጣት እየተካኑ ናቸው። ችግሩ ግን ሌላ አይነት ልክፍት እየተከተለ ያስቸግር ነበር። እግር ያብጥና ህመም ስሜት ስላለው አንድ ሰው መራመድ ያቅተዋል። እኔ ራሴ እንኳ በዚህ ችግር ለአንድ ሳምንት ያልጋ ቁራኛ ሆኜ ነበር። እኔ ግን ውጭም ሆነ ዋሻ ውስጥ በባዶ እግሬ ሄጄ አላውቅም ነበር። ጦርነቱ በትንሽ ወራት ቢራዘም ኖሮ አንድ ሶስተኛ የሚሆነው ሰራዊት በዚህ በሙጀሌ ምክንያት መዋጋት አይችልም ብዬ እፈራ ነበር። በገንዳዋ ዜማ ከተጣለብን የመርዝ ጋዝ ቦምብ በተጨማሪ በጥር 14 እና 26 የመርዝ ጋዝ ቦምብ ተጣለብን። በመጨረሻው ቀን 40 ሰዎች ቆሰሉ። አንድ ሰው ብቻ ሞተ። መርዝ በወደቀበት ቦታ ሳር ሲለቅሙ ስለነበር ብዙ የጭነት ከብቶች ሞቱ። አፍንጫቸው፣ ምላሳቸውና ጉሮሯቸው ያብጥና ትንፋሽ ይዘጋቸዋል። ለአንዳንዶቹ ቀለል ያለ ሁኔታ ለነበራቸው ሎሳንቲን በተባለው መድኃኒት አፋቸውን መለቃለቅ ይረዳ ነበር። አለዚያ ግን ተስፋ ያለው ነገርም አልነበረም። ጥር 27 ቀን ሌሊቱን በ9 ሰዓት አዛዡ ታማዋል ተብዬ ተጠራው። ወደ እሳቸው ዋሻ እየሄድኩ መንገዱ ላይ እኔ ራሴን የማዞር ስሜት ተሰማኝ። ብርድ ብርድም አለኝ። ጉሮሮዬም የማቃጠል ስሜት ነበረው። ስደርስ ተጋድመው ኃይለኛ ትውከት ላይ ነበሩ። ሆዴንና ጉሮሮዬን ያቃጥለኛል አሉ። ራሴን ያዞረኛል፣ አይኔም ውስጥ የብርሃን ብልጭታ ይታየኛል ብለው ህመማቸውን ገለጹ። የተበላሸ ምግብ መሆን አለበት። ግን ምን አይነትና እንዴት? አዛዡ አዲስ ከታረደ ከብት ጥሬ ስጋ መብላት ይወዳሉ። ይህን በሽታ የሚያስከትል ሌላ ነገር መኖሩን ማሰብ አልቻልኩም። የደጃዝማቹን ሆድ እያጠብኩ እያለ አንድ ሰው እየሮጠ መጣና ቄሱ ፊታውራሪ ሙላውና ወጥ ቤታቸው በተመሳሳይ ህመም እንደሚሰቃዩ ተናገረ። ቄሱና ፊታውራሪው ማምሻውን እራት አብረው ነው የበሉት። ዋና ምግብ የነበረው አዲስ ከታረደው ፍየል ጉበትና ጨጓራ ነበር። ወዲያውኑ የወጥ ቤት ኃላፊውን አስጠራሁና ለዚህ ምግብ መመረጥ ምክንያቱን እንዲያብራራልኝ ጠየቅኩት። እሱም ምንም ማብራሪያ የለውም፣ እንዲያው ፍየሎቹ ራሳቸው ካልሆኑ በስተቀር። ስናስተውል 11 ፍየሎች ያን ቀን ማታ ሞተው አድረዋል። ከዚያ በፊት ግን ሁሉም ደህና ነበሩ። የሰናፍጭ ጋዝ መመረዝ ይሆናል የሚል ጥርጣሬ ያደረብኝ። ፍየሎቹ ጋዝ ያረፈበትን ቅጠል በልተው ሊሆን ይችላል። በኋላ ባደረግነው ምርመራ ጥርጣሬ ትክክለኛ ሆኖ ተገኘ። በመድኃኒት ኃይል ትውኪያና ባይካርቦኔት በተባለ መድኃኒት ሆድን ማጠብ የነበረብኝና ማድረግ የምችለው ነገር ነበር። ከዚህ በተጨማሪ ሰውነታችን በማላብ ተሽሎን በእግራችን ተመልሰን መቆም ቻል። አዛዡ ግን የሚወዱትን ምግብ በጣም በልተው ስለነበር ለአምስት ቀናት ያህል ታመሙ። የካቲት 14 ቀን 150 የሚሆኑ የጣሊያን ቃኝ ወታደሮች ወደ አዲያቦ አካባቢ መጥተው ነበር። በአንድ የራስ ምሩ ጦር ክፍል ተከበው እንዳለ ተደመሰሱ። ከነዚህ የተረፉት ሁለት ፖሊሶች በ17 ወደ ዳባት እንዲሄዱ በእኛ በኩል ተላኩ። ደጃዝማች አያሌው ደግሞ በጠላት በኩል ያለውን ወይም የሚካሄደውን ማወቅ ፈለጉና ወደ ራሴ መኖሪያ አካባቢ ወስጄ ወሬ እንዳውጣጣቸው ጠየቁኝ። ደስ የሚሉ ወጣቶች ነበሩ። ወዲያው ተግባባንና ወዳጆች ሆን። በነሱ በኩልም ብዙ ወሬ ያገኘው። ራስ ሙሪጌታ በየካቲት 11 እና 12 ባምባራዶም እንደማያንሰራሩ ሆነው በጣሊያን መሸነፋቸውን ሰማው። ራስ ደስታም ቢሆን በዶሎ አካባቢ ተመሳሳይ ታጋጥሟቸዋል። በተጨማሪም አንድ የስዊድን ዶክተር መቁሰሉንና የስዊድን ህክምና ባል የሆነ ሰው መሞቱን ሰማው። ማርሻል ባዶሊዮ በሚቀጥለው ወር ማለቂያ በሁሉም ግንባሮች ከፍተኛ ማጥቃት ለማድረግ መዘጋጀት ማሰቡንም ሰማው። ራስ ምሩንና ደጃቻ ያያሌውን ደግሞ ወደ ሰለክላካ አፍጋጋ በራ አካባቢ እንዲወጡ አድርጎ ማለፊያውን ዘግቶ በኃይ ለመደምሰስ መታሰቡን ሰማው። እንደ ጓደኛቸው ስላዩኝ ወደዛ አካባቢ እንዳልሄድ መከሩኝ። በተቻለ መጠን በርቀት ለመቆየት እንድሞክር ነገሩኝ። አለዚያ ግን በህይወት የማልመለስ ለመሆኑ ፍራቻቸውን ገለጹልኝ። ምንኛ ደስ የሚል ዜና ነው! ከአዲስ አበባና ካምባራዶም በሚመጣልን የሰላም ወሬ ጭምጭምታና የውሸት ሪፖርት እኛ በነበረን የልጅ አይነት ግዴለሽነት ስናንቀላፋ ከርመናል። እውነት ነው፣ ለአምስት ቀናት የመድፍ ድምፅ በምስራቅ አቅጣጫ ስንሰማ ነበር። አንዳንድ ጊዜም መሬቱ ይንቀጠቀጥ ነበር። እኛ ግን ያሰብነው ራስ ሙሉጌታ መቀሌን መልሰው ለመያዝ የሚያደርጉት ዝግጅት ነው ብለን ነበር። ደጃዝማች አያሌው ይህን ሁሉ መረጃ እንደሰሙ ወደ ራስ እምሩ ሰው ላኩና ለብርቱ ውይይት ራሳቸው ስለሚመጡ አመሻሽ ላይ እንዲጠብቋቸው ጠየቁ። ለደህንነት ሲባልም 25 ቀላል አውቶማቲክ መሳሪያና 2 ከባድ አውቶማቲክ መሳሪያ በያዙ 500 ዘቦች ታጀቡ። ራሳቸውን ለመጠበቅም አጃቢዎቹን በግማሽ ክብ አሰልፈው ከራስ እምሩ ካምፕ ውጭ ቦታ ይዘው ጠበቁ። የጎጃም ወታደሮች ደግሞ በደጃች አያሌው ዘቦች ረጋ ማለትና በራስ መተማመን ስሜት በጣም ተገርመው እንደነበር ይነገራል። ዘቦቹ እስከ ህይወታቸው መጨረሻ ድረስ አያሌውን ለመጠበቅ መዘጋጀታቸው ያስታውቅ ነበር። ራስ እምሩ በዚያን ጊዜ ክፉ ሐሳብ ነበራቸው ብዬ አላስብም። ነገር ግን የኢትዮጵያዊን ልብ ማን ያውቃል? ማታ ስንጠብቅ አመሸን። አያሌው አልተመለሱም። እንግዲህ መጥፎ ነገር ሆኗል ማለት ነው። በየት አቅጣጫ እንደምሄድ ራሴን ለመጠበቅ ምን ማድረግ አለብኝ የሚል ሐሳብ መምጣቱ ራሱ ያሳስበኝ ጀመር። አያሌው በራስ እምሩ ከታሰሩ አመጽና ግርግር እንደሚነሳ፣ ጦሩም እርስ በርሱ መዋጋት እንደሚጀምር ገልጽ ነበር። ነገር ግን በጠዋት ትዕዛዝ የያዘ ፈጣን መልእክተኛ ከተፋለ። ትዕዛዙም አመሻሽ ላይ ጠቅላላው ጦር እንቅስቃሴ እንዲጀምርና በእንዳ ስላሴ በዋሻ ከሚቆዩት ከደጃች አያሌው ጋር እንዲገናኝ የሚል ነው። የጣሊያን ዲቪዚዮን ከአክሱም ተነስቶ ሰለክላካን ለመያዝ ማቀዱን ወሬ ሰምተዋል። ደጃዝማች ደግሞ ከጠላት ተጠግቶ ሁኔታዎችን መከታተል ይበጃል ብለው አስበዋል። የካቲት 22 ቀን አንድ ወር ከቆየንበት ካምፕ ለቀን ተንቀሳቀስ። በጨረቃ ብርሃንና በሰፊው መንገድ ስንገሰግስ አምሽተን ከሌሊቱ 9 ሰዓት ሲሆን ካዛዡ ጎን ቁጭ ብያለሁ። ሲነግሩኝም ራስ እምሩ የወዳጅ ባህሪ ነው ያሳዩት። ነገር ግን እኔ ያገኘሁት መረጃ በጭራሹ የገባቸው አይመስልም። ስለ ራስ ደስታ መሸነፍ ያለ ጥርጥር ያውቁ ነበር። ለሌሎቹ ሰዎች ግን ምንም አይነት ቃል መስማት አልፈለጉም። በአንድ የበለሳው ፊት አውራሪ ነጋሽ የጣሊያን ወታደሮች እየመጡ እንደሆነና በሚቀጥለው ቀን ውጊያ መጀመሩ የማይቀር መሆኑን አስታወቁን። ሆኖም ግን ቀዳሚው ጦር በቂ የሆነ መከላከል ማድረግ ይችላል ብለው ማሰባቸውንም ነገሩን። ከኛ ጋር ከተቀላቀሉት ከራስ እምሩ ጋር በመሆን አመሻሽ ላይ ለውጊያ ጠጋ ማለት እንድንችል ወደፊት መንገድ ትንሽ ገፋ አደረግን። በዚያ ቦታ የነበረውን ያህል የዋሻዎች ብዛት አይቼም አላውቅ። በሰዓታት ውስጥ
ወደ 30 ሺህ የሚጠጋውን ጦር እንዳለ ዋጥ አደረገው። ያን ቀን ማታ ምንም አይነት የማበረታታት ሁኔታ የማይሰጥ አንድ ነገር አየን። ከአራት ሰዓት በፊት ሰፍረንበት በነበሩት ተራሮችና ኮረብታዎች ላይ ወደ 10 የሚሆኑ ቦታዎች ላይ እሳት ይነድ ነበር። እሳቶቹ ይፈጉና ይጠፉ ነበር። ሀበሾቹ እንደሚሉት ርችት መሆኑ ነው። የአካባቢው ሰዎች አታለውናል። አሁን ደግሞ ለጣሊያኖቹ ስለ መንገዳችን ምልክት እየሰጡ ነበር። ገበሬዎች በተዘረፈው ቤታቸው ምክንያት ተናደዋልና በቀላቸውን ግን በጥሩ ሁኔታ በያዝናቸው በእኛ ላይ ሊወጡ ነው። ምክንያቱም ከበደላቸው ጦር ጋር አብረን ስለምንጓዝ ነው። ስለዚህ ሌላ ጠላት ደግሞ አፍርተናል። ወዮ በእነዚህ በተናደዱ ገበሬዎች እጅ ለወደቀ ሰው! ሕይወቱ የሁለት የምግብ ፍሬ ያክል እንኳ ዋጋ አይኖረውም። የካቲት 22 እሳቱ ምልክት ለመሆኑ አረጋገጥ። የጣሊያን አውሮፕላኖች የት ቦታ እንዳለን በትክክል አውቀዋል። በዋሻዎች መግቢያ ላይ ብዛት ያለው ቦምብ ጣሉ። የአውቶማቲክ መሳሪያ ጥይቶች የዋሻዎች ግድግዳ ላይ ይነጥሩ ነበር። የእሳት ቦምቦች ደግሞ ሜዳው ላይና በሸለቆው ያለውን የደረቀ ሳር ያጋዩት ነበር። እንስሳት ሳይቀሩ በዋሻው ውስጥ መጠለያ አግኝተው ስለነበር በዚያ ቀን የደረሰው ጉዳት መጠነኛ ነበር። እንደሌላው ጦር ሁሉ እኔም እነዚህ ዋሻዎች ለኛ ሲባል ነው የተፈጠሩት ለማለት ከችሎይ ነበር። ለማንኛውም አስገራሚ ነበር። ደግሞም በሚመች ቦታ ነው ያሉት። በ22 ከሰዓት በኋላ ከኛ ቀዳሚ ጦር ጋር የሚደረገው ውጊያን መስማት እንችል ነበር። ረዳት ጦር ስላልተጠየቀ ቀለል ያለ ግጭት ነበር የመሰለን። ፀሐይ ስትጠልቅ ከአክሱም ውጭ ያሉትን የጣሊያኖችን የመብራት ምልክቶች ማየት እንችል ነበር። ቀይ፣ አረንጓዴ፣ ነጭና ቢጫ መብራቶች ወደ ማይል በሚጠጋ ቦታ ላይ ጠቆር ባለ ደመና መሃል ከዚህም ከዚያም ይብለጨለጩ ነበር። አስደሳች ትዕይንት። ወደ ኋላ ማምሻውን የበለሳው ፊታውራሪ ነጋሽ የመጨረሻቸውን ውጊያ ማድረጋቸውን ዜና ሰማን። ግጭቱ የተጀመረው ከቀኑ 8 ሰዓት ነበር። ነጋሽ እንደ ተራ ወታደር በግንባር ሆነው ጥይት ይተኩሱ ነበር። ከሶስት ሰዓታት ተኩስ ልውውጥ በኋላ ጨበጣ ውጊያ ተጀመረ። በተኩስ ብዛት ሞቆና ቀልቶ ስለነበር የነጋሽ መውዘር ጠመንጃ ደግሞ ነከሰ። ለወታደሮቻቸው የሚሆን ጥይትም እያለቀ ነበር። ከዚያም ፊታውራሪ በጩኸት ልጆች፣ ከዛፉ ስር የቆመውን ያን ከፍተኛ መኮንን ታዩታላችሁ? የኔ ነው፣ እንዳትነኩት! ጠመንጃቸውን ወርውረው ጎራዴያቸውን መዘው ከወታደሮቻቸው ፊት ለፊት ወደ መኮንኑ ገሰገሱ። ጥይት በዙሪያቸው ይከንፋል፣ ግን ከጉዳይ አልቆጠሩትም። አይናቸው የተተከለው ዛፉ ስር የቆመው ጣሊያናዊ ላይ ነበር። ነጋሽ ለራሳቸው ምንም ሳያስቡ በጠላት ወታደሮች መሃል ሮጡ። 10 ሜትር ብቻ ይቀራቸው ነበር። የጦርነት ጥማቸውን በተመረጠው ሰውዬ ደም ሊያረኩ ይሆን? የራሳቸው ወታደሮች ተስፋ የለውም ብለው አሰቡ። ነገር ግን ነጋሽ የነበረውን ችግር አልተቀበሉትም። በዚያች ወቅት ለእሳቸው የጠላት ወታደር ሆነ የጠላት ጥይት አልነበረም፣ ሰውየው ብቻ ነው የታያቸው። ጥይቶችም ሊነኳቸው የፈለጉ አይመስልም ነበር። ተልኳቸውን እስኪፈጽሙ ድረስ ሕይወታቸውን ሊጠብቁ የፈለጉ ይመስል ነበር። ከኢላማቸው ትንሽ እርምጃዎች እስኪቀሩ ድረስ ባለ ጉልበታቸው ወደፊት ተወረወሩ። አሁን ግን ዛፉ ስር ያለው ሰው ወደ እሱ የመጣውን ጥቃት ተመልክቷል። ወዲያውኑ ሽጉጡን መዘዘ። ነገር ግን ዘግይቷል። በድንጋጤ የፈዘዙት ጣቶቹ የሽጉጡን ምላጭ ሙሉ በሙሉ ከመሳባቸው በፊት በጀግና እጅ የሚወዛወዝ ደም የጠማው ጎራዴ አንገቱ ላይ ወረደበት። የመኮንኑ ሰውነት ከመውደቁ በፊት ጭንቅላቱ እግሩ ስር ዘፋለ። ነገር ግን ሽጉጡ ደግሞ ጥይት ተኩሶ ስለነበር የተተኮሰው ጥይት የነጋሽ ልብ ውስጥ ተቀረቀረ። በዚያን ሰዓት ግን ሌሎች 10 ጥይቶች በጎናቸው መጥቷቸው። ለዚህ ጊዜ ነበር ጥይቶቹ የቆዩት። ግን ለምን? የበለሳው ፊታውራሪ ነጋሽ ስማቸውን አደሱ። ከመውደቃቸው በፊት እስከ መጨረሻው ደቂቃ ድረስ አሌ የማይባል ጀግና መሆናቸውን አስመሰከሩ። ለሁል ጊዜም ጀግና እንደሆኑ ይኖራሉ። ጣሊያኖች በቁጥር እጥፍ ቢሆኑም ኢትዮጵያውያኑ ቀዳሚ ጦር ያሉበት ቦታ እንዳይንቀሳቀሱ አድርጓቸዋል። ጠላት ወደፊት መጓዝ አልቻለም። እንዲያውም ለትንሽ ርቀት ወደ ኋላ ለማፈግፈግ ተገዷል። አመሻሽ ላይ ወደፊት ተጓዝንና ከአፍጋጋ ማለፊያ 4 ኪሎ ሜትር ርቀት ቦታ ደረስ። በዚያ አካባቢ ያሉ ዋሻዎች ብዛት አልነበራቸውም፣ ግን ሰፋፊ ነበሩ። ከመሬት በታች የሆነ አንድ ክፍል ውስጥ መጠለያ አደረግን። የዚህ መጠለያ መግቢያው መሃል ሜዳ ላይ ከትልቅ ዛፍ ስር ነበር። ሁለተኛው መግቢያ ደግሞ ወደ ገደል ነው የሚወስደው። ቦታው ውስጥ የነበርነው ወደ 2000 ሰዎች እንሆናለን፣ ግን ክርን ለክርን አልተገፋፋንም። ፊታውራሪ ሙላውና የራስ እምሩ ፊታውራሪ ክንፈ ፊታውራሪ ነጋሽ የሞቱበትን ቦታ መልሰው እንዲይዙ ታዘዙ።
Thank you.